Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መስከረም 5 2013 ዓ.ም ዝግጅታችን ጀመረ። በክረምቱ ወራት የጣለው ከባድ ዝናብ ኢትዮጵያ ውስጥ ወደ 600 ሺህ የሚጠጋ ቁጥር ባለው ሰው ላይ የበረታ የኑሮ ጫና ፈጥሯል።
የተፈናቀለው ግን ከዚህ ውስጥ 217 ሺህ ገደማ ይሆናል።
የሰላም ሚኒስትር ሙፈሪያት ካሚል ናቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሶማሌ ክልል መንግስት ከክልሉ የጸጥታ ኃይሎችና ከሚመለከታቸው አካላት በስተቀር በሌሎች የክልሉ ነዋሪዎች እጅ የሚገኙ የጦር መሳሪያዎችን መሰብሰብ ጀምሯል ሲል አስታወቀ። አሁን በተመረጡ ስፍራዎች ተግባራዊ መሆን የጀመረው የጦር መሳሪያ ስብሰባ ወደፊት በሁሉም የክልሉ ዞኖች ተግባራዊ እንደሚደረግ ተገልጿል። የውሳኔው መነሻ በጎሳ ግጭት የሰው ሕይወት እየጠፋ መሆኑ ነው ተብሏል። አዲስ ቸኮል ከድሬዳዋ ቀጣዩን ዘገባ አድርሶናል።
የሶማሌ ክልል ፍትህና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላይ መሐመድ አብዲ የክልሉ መንግስት በአሁኑ ሰዓት በግለሰቦች እጅ የነበሩ ልዩ ልዩ የጦር መሳሪያዎችን መሰብሰብ ጀምሯል ብለዋል።
መሰብሰብ ያቀድናቸው ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ በሶማሌ ክልል ውስጥ፣ በተለይም ቱልጉሌድና ቺናሰን መካከል የቆየ ግጭት ነበር። በእርቅና በሰላም አውርደን ህዝቡም ተፈናቅሎበትን አካባቢዎችን መለስናቸው። ኑራቸውን የሚሻሻሉበት ሁኔታዎቹ ፈጥረናል። ከዛ የተወሰነ ሰላም አይፈልጉበት ሰዎች ሲኖር ግድያ በስርቆት ምናምን በስቶበታል አካባቢው እና ድጋሚ እንዳይፈናቀል እንዳይጋጩ ያቅድ ነው። በዚህ ምክንያት ነው እና ሰሞኑን የተወሰኑ ሰዎች ሞቶበታል። ሌሊት ከሁለት ጎሳዎች ግጭታቸው የነበረው አስታረቅ ናቸው። እንዳይፈርሱበት ሰላም እንዳይደፍርስ ህግ በላይነት እንዲኖር ነው እንደዚህ ያደረግ ነው።
ባለፈው ሳምንት በጎሳ ግጭት የተነሳ የታጠቁ ግለሰቦች በቱሉ ጉሌድ ወረዳ በሰባት ሰዎች ላይ ግድያ መፈጸማቸውን ተከትሎ ውሳኔ እንደተወሰነ የገለጹት አቶ አብዱላሂ የቱሉ ጉሌድ ወረዳና በኦሮሚያ ክልል ስር የሚገኘው አጎራባች የጨናክሰን ወረዳ ላይ ትጥቅ የማስፈታቱ ስራ በሁለቱ ክልሎች ትብብር በጋራ እየተሰራ መሆኑንም አቶ አብዱላሂ ጨምረው ተናግረዋል። እስካሁን ያስፈቱትን ትጥቅ መጠን ከመናገር የተቆጠቡት አቶ አብዱላሂ አብዛኞቹ AK-47 ወይም በተለምዶ ክላሽንኮቭ የሚባለው የጦር መሳሪያ ነው ብለዋል። ይሁንና መትረየስን ጨምሮ ሌሎች በግለሰቦች እጅ መኖር የሌለባቸው ከባድ መሳሪያዎችም በህብረተሰብ ውስጥ እንደሚገኙ ተናግረዋል። ሰላማዊ ነዋሪዎችን ትጥቅ ማስፈታት ወይም ህገወጥ የጦር መሳሪያዎችን የመሰብሰብ ስራ በፌዴራል ደረጃ ለዜጎች ሰላምና ደህንነት ሲባል አዋጅ የወጣለት መሆኑን የሚናገሩት አቶ አብዱላሂ ክልላቸው አሁን የጀመረውም የዚሁ አካል ነው ብለዋል። የሶማሌ ክልል አብዛኛው ነዋሪ አርብቶ አደር ከመሆኑና ከቦታ ቦታ ሲንቀሳቀስ እንስሶቹ ለዘረፋ ወይም ሌላ ጥቃት ተጋላጭ ሊሆኑ ይችላሉ በሚል ታሳቢ ትጥቅ መያዛቸውን ከዚህ በፊት መንግስት እንደ ችግር ያየው ነበር። በአሁኑ ሰዓት ቱሉ ጉሌድ አካባቢ በአራት ቀበሌዎች የተጀመረው ትጥቅ የማስፈታት ስራ ወደፊት ህዝቡን የማሳመን ስራ እየተሰራ ደረጃ በደረጃ በሁሉም የክልሉ ዞኖች ይተገበራል ብለዋል። ከዚህ በተጨማሪ ድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ንግድ ላይም ከፍተኛ ቁጥጥር እየተደረገ መሆኑን አቶ አብዱላሂ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተለያዩ ሀገሮች ከሚያገለግሉና በኢትዮጵያ ስልጣና ላይ ከነበሩ የሀገሪቱ አምባሳደሮችና ዲፕሎማቶች መካከል የተወሰኑቱ በኮሮና ቫይረስ መያዛቸውን ታማኝ የውጭ ጉዳይ ሚኒስቴር ምንጮች ለአሜሪካ ድምጽ አረጋገጡ። በቫይረሱ መያዛቸው የተነገራቸው አምባሳደሮች ቁጥር ይህን ያህል ነው ብሎ ለመናገር እንደማይቻል የገለጹት ምንጮቹ የተነገራቸው በየግላቸው በመሆኑ ድምሩን ማስቀመጥ አይቻልም ብለዋል። ቀደም ሲል ግን 12 ተብሎ ሲጠቀስ እንደነበረ ጠቁመዋል። ቆየት ብሎ የወጡ ያልተረጋገጡ መረጃዎች ደግሞ ቁጥሩን 21 አድርሰውታል። ሁኔታውን ለስልጣና ከመሰባሰባቸው ጋር ማገናኘት አይቻልም ያሉት የውጭ ጉዳይ ሚኒስቴር ምንጮቹ ከየትኛውም የህብረተሰብ ክፍል ናሙና ሲወሰድ እንደሚሆነ ሁሉ ከአምባሳደሮቹ መካከል የተወሰኑት ላይ ቫይረሱ ተገኝቷል ነው ያሉት። ከተለያየ የዓለም አካባቢ መጥተው ለተሰባሰቡ ሰዎች ምርመራ ሲደረግ በቫይረሱ የተያዙ መገኘታቸው የሚጠበቅ ነው ሲሉም አክለው ተናግረዋል። አምባሳደሮቹ ቢሾፍቱ ከተማ ኩሪፍቱ መዝናኛ ላይ በተካሄደው ስልጠና ላይ ለመካፈል የተጓዙ መሆናቸውን ነው ከአዲስ አበባ እስክንድር ፍሬው ያደረሰን ዘገባ ያመለከተው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኮቪድ-19 ዓለም አቀፍ ወረርሽኝ ድህነትን ለመቀነስ የተያዙ ስራዎችንና ዓለም አቀፍ የጤና ጥበቃ እርምጃዎችን እያጓተተ ነው ሲል አንድ አዲስ ሪፖርት አመለከተ። የቢልና መሊንዳ ጌትስ በጎ አድራጎት ድርጅት በየአመቱ ጎልኪፐር ግብ ጠባቂ በሚል ርዕስ በሚያወጣው ሪፖርቱ ከዓለም አቀፉ ወረርሽኝ ወዲህ ወደ ከፋ የድህነት አዘቅት የወረደው ህዝብ ቢያንስ 37 ሚሊዮን እንደሚደርስ አመልክቷል። አሃዙ በጥቂት ወራት ውስጥ በ7 ከመቶ መጨመሩንም አክሎ ገልጿል። እንደ ኩፍኝ ለመሳሰሉ በሽታዎች መከላከያ መደበኛ ክትባት የሚሰጣቸው ህጻናት ባለፈው የአውሮፓውያን 2019 ከ80 ከመቶ በላይ ደርሶ የነበረው በዘንድሮ አመት ወደ 70 ከመቶ ማሽቆልቆሉን የጠቀሰው ሪፖርቱ ይህ ከ1990ዎቹ ወዲህ ታይቶ በማያውቅ መጠን ዝቅ ያለ አሃዝ እንደሆነ ገልጿል። በዓለም ዙሪያ የኮቪድ-19 ተጠቂዎች ቁጥር ወደ 30 ሚሊዮን እየተቃረበ ሲሆን ለህልፈት የተዳረጉት ከ928,000 እያለፉ ነው። በበርካታ ሀገሮች የቫይረሱ ስርጭት እንደገና እየጨመረ መጥቷል። በመሆኑም ሀገሮቹ አንስተዋቸው የነበሩትን የእንቅስቃሴ እገዳ እርምጃዎች መልሰው እያጸኑ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአይሁዶች አዲስ አመት ዋዜማ የፊታችን አርብ ዕለት ጀምሮ በአገር አቀፍ ደረጃ ለሶስት ሳምንታት የሚጸና የእንቅስቃሴ እገዳ ሁለታውጃዋል። ትምህርት ቤቶች፣ ሆቴሎች፣ ምግብ ቤቶችና የገበያ አዳራሾች ይዘጋሉ። ነዋሪዎች ከቤታቸው ውጪ ከ500 ሜትር ርቀው እንዳያልፉ ተነግሯቸዋል። ቤት ውስጥ መሰባሰብ የሚቻለው 10 ሰው፣ ደጅ ለመሰባሰብ ደግሞ 20 ሰው ብቻ እንዲሆን ተወስኗል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 5 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በብር ኖቶች ለውጡ ላይ እንነጋገራለን።
ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው።
ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የሥነ ምጣኔ ሀብት መምህር፣ በንግድና ምጣኔ ሀብት ፕሮግራም ይዘናቸዋል። የኢትዮጵያ የመገናኛ ብዙሃን ፖሊሲና የሕግ ረቂቅ
አስገራሚ የሚያደርገው ኢትዮጵያ እስከ ዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ የሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም። ሚዲያን የተመለከቱት አዋጆች የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ሕጎች ማዕቀፍ የሚሆን ነው።
በዚህ ምሽት ዘገባ አለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በክረምቱ ወራት የጣለው ከባድ ዝናብ ኢትዮጵያ ውስጥ በ580,000 ሰው ላይ የበረታ የኑሮ ጫና መፍጠሩ ተገልጿል። ከ200,000 በላይ ሰው መፈናቀሉም ተነግሯል። ጉዳቱ የደረሰው ከአቅም በላይ በመሆኑ እንጂ ካለመዘጋጀት ወይም ካለመጠንቀቅ አይደለም ብለዋል የመንግሥት ባለሥልጣናት። መለስካቸው አማሃ ዝርዝር አለው።
በኢትዮጵያ በ2012 ዓ ም የክረምት ወቅት ከገባ ወዲህ የሚጥለው ዝናብ በአብዛኛው መደበኛና ከመደበኛ በላይ እንደሆነ በባለሙያዎች ሲነገር ቆይቷል። ይሄ ደግሞ ከቅርብ ሳምንታት ጀምሮ ወንዞች ገደባቸውን እየጣሱ ጎርፍ እንዲያስከትሉ አስገድደዋል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል እና የውሃ የመስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ትናንት በጠቅላይ ሚኒስትር ጽህፈት ቤት በጋራ በሰጡት ጋዜጣዊ መግለጫ እንዳስገነዘቡት ከሆነ የክረምቱ ከባድ ዝናብ በአንዳንድ የሀገሪቱ ክፍሎች ከአንድ መቶ ዓመት ወዲህ ታይቶ ያልታወቀ ነበረ። ከሀገሪቱ ከግማሽ በላይ በሆኑ ክልሎች ተጽዕኖ የዚያኑ ያህል የከፋ እንደሆነም ወይዘሮ ሙፈሪያት ካሚል ገልጸዋል።
በአምስት ክልሎች 23 ዞኖች እና በ40 ወረዳ በሚገኙ ቀበሌያት ነው ይሄ ችግር የተከሰተው። ብዙዎቹ ቦታዎች ላይ በተሰራው የመከላከል ስራ እስካሁን ባለው ሊደርስ የሚችለውን ጉዳት የመቀነስ ውጤት የተገኘበት እንደሆን ማየት ይቻላል። በአምስት ክልል በ23 ዞኖች እና በ40 ገደማ ወረዳዎች እስካሁን ባለን ቁጥር 580,000 ገደማ ሰው አፌክትድ ነው በጎርፉ። የተፈናቀለው ግን ከዚህ ውስጥ 217,000 ገደማ ይሆናል።
የውሃ የመስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ለጋዜጣ የአደጋ ከመከሰቱ ወቅት የተፋሰሶች ከፍተኛ ምክር ቤት ከሚመለከታቸው የየክልሎቹ ስራ ኃላፊዎች ጋር በመሆን በቂ ዝግጅት እንዲደረግ ተሰርቷል ይላሉ። ለዚህ ማስረጃም ዘርዝረዋል።
እንደ ማሳያ እንኳ ብንወስድ ለምሳሌ የአዋሽ ወንዝ በኦሮሚያ ፓርት በኩል 57 ኪሎ ሜትር ያህል የዳይኮች ጥገና ሲደረግ ነበር። ይህንን የሚመጣውን የጎርፍ መጠን መቆጣጠር እንዲቻል ብዙ ስራ ተሰርቷል። በተመሳሳይ በአፋር ክልል ውስጥ የ77 ኪሎ ሜትር ያህል ርዝመት ያለው የዳይክ ጥገና እንደዚሁ ተሰርቶ ነበር።
ይሁንና ከክረምቱ ክብደት አኳያ የተሰሩት ስራዎች ከፍተኛ አስተዋጽኦ ቢያደርጉም ሙሉ በሙሉ የተፈለገውን ውጤት ለማስገኘት እንዳልቻሉ ሚኒስትሩ አስረድተዋል። አደጋው በደረሰባቸው ስፍራዎች ሁሉም ከፍተኛ ርብርብ እንደተደረገ የገለጹት ዶክተር ኢንጂነር ስለሺ ቢያንስ ጉዳቱ ወደ ሰው ህይወት ህልፈት እንዳይደርስ ማድረግ እንደተቻለ ጠቁመዋል። አክለውም በተለይ ችግሩ በእጅጉ በጠናበት በአዋሽ ተፋሰስ አሁን እየተከናወነ ያለውንና በአጭር ጊዜ ሊሰራ የታቀደውንም አስረድተዋል።
ችግሩ መጠነ ሰፊነት በዚህ ልክ የሚለካ ሲሆን በአጠቃላይ በአፋር ውስጥ ወደ 148,900 ሰዎች አፌክትድ ሆነዋል። ኦሮሚያ ውስጥ እንደዚሁ ወደ 69,000 ሰዎች። ነገር ግን የክልሎቹ መስተዳድሮች የመንግስት አካላትም ብርቱ እገዛ በማድረግ ላይ ናቸው። ያ በአንድ በኩል የሚታይ የአጭር ጊዜ መፍትሄ ነው። እንግዲህ ሰብሮ በወጣበት ቦታ ሁሉ ደግሞ አስፈላጊ የሆኑ ስትራክቸሮችን እንደገና በመስራት በመጠገን በተወሰነ በአጭር ጊዜ በሳምንታትና በጥቂት ወራት ውስጥ ወንዙን ወደ ቦታው የመመለስና የተጎዳው አካባቢ ከጎርፍ ሽፋን ውጭ እንዲሆን ለማድረግ ብርቱ ስራ ይሰራል ማለት ነው።
የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለአደጋው ቅድመ ዝግጅት በበቂ ደረጃ አልተደረገም፣ ከአደጋው በኋላም በቂ እርዳታ አልተሰጠም ለሚለው ትችት ምላሽ ሰጥተዋል።
የህይወት ጉዳት በችግሩ ስፋትና ውስብስብነት ልክ ባያጋጥምም ዜጎች ተጎሳቁለዋል፣ ተቸግረዋል። ይሁን እንጂ የተሰራው ስራ በቂ አይደለም ይባላል ተብሎ ለተነሳው ጥያቄ ድጋፉ ተጠናክሮ መቀጠል እንዳለበት በመንግስት በኩል ተወስዶ ሁለንተናዊ ድጋፍ እየተደረገ ነው ያለው። የመከላከል ስራው ላይ ሰፊ ስራ ተሰርቷል። ቅድም እንዳነሳሁት በርካታ ቦታዎች ላይ ችግሩን ለመቀነስ የሚያስችል ውጤት አስገኝቷል። ከተገመተው በታች የሆነ ጉዳት አጋጥሟል። አንዳንድ ቦታ ደግሞ ከዛ ከፍ ያለ ከተገመተው በላይ የሆነ ጉዳት አጋጥሟል።
በተለይም በየጊዜው የጎርፍ አደጋ በሚታይባቸው ተፋሰሶች ላይ ወደፊት የሚሰሩና በእቅድ የተያዙ ተግባራት እንዳሉ ያብራሩት ሚኒስትር ስለሺ ይህ የሀገሪቱ የውሃ ሀብት ከመርገምነት ወደ በረከትነት የሚቀየርበት ዘዴ በቅርብ እንዳለ አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በደቡብ ክልል በኮንሶና ባሌ ወረዳ በመሬት ይዞታ ምክንያት ተቀስቅሶ የቆየው ግጭት እንደቀጠለ ሲሆን በዚሁ ምክንያት በዘመን መለወጫ ቀናትም ከሁለቱም በኩል 4 ሰዎች መገደላቸውን ቤቶች መቃጠላቸውን ነዋሪዎች ተናግረዋል። የመንግስት ባለስልጣናትን ጨምሮ ለግጭቱ ሰበብ ሆነዋል የተባሉ የፖለቲካ ሰዎች በሕግ እንዲጠየቁ እየተደረገ ነው ሲል የክልሉ የሰላምና ጸጥታ ቢሮ ገልጿል። የደን መሬት ይገባኛል በሚል በተነሳው ግጭት የብዙ ሰው ህይወት የጠፋ ሲሆን ከ20,000 በላይ ሰው መፈናቀሉም ተነግሯል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
በኮንሶ ዞንና በአሌሩ ይወርዳ ዋሳኝ አካባቢዎች ሐምሌ 10 2012 ዓ.ም ምርት ተከሰከሰው ግጭት ዛሬም እንደቀጠለ ሲሆን ግጭቱ በሰው ህይወትና ንብረት ላይ ጉዳት አድርሷል። ግጭቱ ባለፈው አርብ መስከረም 1 2013 ዓ.ም የኮንሶ ዞንና የአሌሉ ይወርዳ ነዋሪዎች በሚኖርባቸውና በሚዋሰኑባቸው በገዋዳ፣ በቀርቀርተ፣ በያና፣ በደልቤ፣ በጎርዘና፣ በገርገማ ቀበሌያት ውስጥ ነው ተከሰከሰው። መንስኤውም በአሌሉ ይወርዳ ቀርቀርተ ቀበሌ ውስጥ በቡድን የተሰባሰቡ ሰዎች አንዱን ወጣት ልጅ የመግደላቸው ወሬ ከተሰራጨ በኋላ መሆኑን የወረዳው ነዋሪዎች ተናግሯል። ከመስከረም 1 ጀምሮ በሁለቱም ወገን በርካታ ቤቶች እየተቃጠሉ እንደሚገኙም ገልጸዋል። በግጭቱ በሁለቱም በኩል 4 ሰዎች የተገደሉ ሲሆን ቁጥራቸው በውል ያልታወቁ ሰዎችም ቆስለዋል። መንደሮቹም እስካሁን ድረስ በእሳት እየጋዩ ሲሆኑ በአለልዩ ወረዳ በደልብና ቀበሌ የምትገኝ ሐሙስ የተባለች መንደር ሙሉ በሙሉ ወድማለች ብሏል የአለልዩ ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ደመቀ ደምስ።
ንብረት ላይ ጉዳት የደረሰው የአንድ የጎሮዜ ቀበሌ ወደ 3 ንዑስ መንደር ተቃጥሏል። የደልቤና ጫማ ከክድት ንዑስ መንደር 3ቱ ተቃጥሎ አልቋል። 3 ንዑስ መንደር ተቃጠለ ነው። ከዛም የወደመ ንብረት ብዙ አልተቆጠረም። እስካሁን ግጭቱ ስላልተረጋጋ አለው ንብረት አልተቆጠረም። የተቃጠለ ቤትም ቁጥራቸውም አልታወቀም። የሰው ህይወት አሁን ያለ ነው። 2 ሰው እንደሞተ ነው። ከስለኛ አልታወቀም። እንደግማሽ ብዙ ሰው አሁን ቤት እንደገባ እየታወቀ ነው። ሬሳቸው አልተነሳም አለ የሚል መረጃ አለ። ወደቅበት ቦታ ላይ
ግጭቱን ማስቆም ያልተቻለበት ምክንያት ተናግሯል።
በአለ በኩል ህዝቢ ወደ ኋላ ሲመለስ ኮንሶ ተከትሎ የመግባት ሁኔታዎች አሉ። ይህ ነው ግጭቱ ላይረጋጋ እያደረጋለው። የኮንሶ አመራር ጋር ግጭቱ አለበት መሀል ለመሀል ገብትን ህዝቡን የማረጋጋት እና የመመለስ ስራ ለመስራት ጥረት ቢደረግም በእነሱ በኩል ፈቃደኝነት ላይ ያልተመሰረተ ያው ባህር መግባት ሁኔታዎች ባህሪ ያሳያል። ግጭቱ ሊባባስ ይችሏል እና ስለዚህ አንድ ይሄ ነው። ከዛ ውጭ ህዝቡ 2003 የተወሰነ ውሳኔዎች ነበሩ። እነሱ
በኮንሶ ዞን የካራት ዙሪያ ወረዳ አስተዳዳሪ አቶ ካሳውን ገረመው በወረዳው አርካይደና ገላቡ በተባሉ 2 ቀበሌያት ውስጥ የሚገኙ 5,000 በላይ ዜጎችም የሚደርስባቸውን ጥቃት በመፍራት ሸሽተው አካባቢውን ለቀው እየወጡ ናቸው ብለዋል። የጸጥታ ኃይሉ ግጭቱን ለመቆጣጠር አለመቻሉን ገልጠው አለመረጋጋቱ ወደ ሌሎች ቀበሌያትም እየተዛመተ ነው ብለዋል።
በአልማት ጀምሮ ከ2 ቀበሌ አቅጣጫ ከፍተኛ የንብረት ማውደም እና ቃጠሎ ተጀመረ። ትክስ ጀመረ ያለው የመንግስት ኃይልን ለመቆጣጠር ሙከራ ባድረግ ጋር ማምሻውን በኛ ወረዳ 2 ቀበሌ ነው በዋናነት ከፍተኛ ጥቃት የደረሰ ያለበት። በርካታ ህጻናቶችን እናቶችን ተፈናቅለው እንደወጡና ከአካባቢ እንደወጡና አሁንም ግጭቱ ተባብቶ እስካሁን ድረስ ከኛ ቁጥር ውጭ የሆነ ያለው የመንግስት አካላት ጸጥታ ኃይልም ያለውን ነገር መቋጠር ይቻለ ማለት ማዘን ሰፍቷል። በጣም ሰፋ ያለ ቀጠና ስለያዘ ጉዳዩን አሁን ለማረጋጋት ረሰብ ይቻል።
በዚሁ በመሬት ይገባኛል ጥያቄ ከወራት በፊት የተቀሰቀሰው ግጭት እንደቀጠለ ሲሆን በዘላቅነት ለመፍታት ይጠቅማል ያሉትን የመፍትሄ ሀሳብ ጠቁመዋል።
የሚገመተው ክልል ሁለቱን ገብቶ መሀል ላይ መድረኩን ይዞ ሁለቱን የኮንሶ ዞንና የአሌ ሊወረዳውን ያው ግጭትን በውይይት ፈታ በተቻለ እሱ ይፈታል የሚል ነገር ነው። ስለዚህ ያ ድርጊት እስካሁን እየተደረገ ያለውና በወረዳ በሁለቱ ወረዳ አስተዳደሮች ብቻ ነው መድረክ እየተመራ ነበረው።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ግጭቱ እንደገና መቀስቀሱን አረጋግጠው የመንግስት ስራ ኃላፊዎችን ጨምሮ ግጭቱን ቀስቅሰዋል ያሏቸውን የፖለቲካ ሰዎችም በሕግ እንዲጠየቁ የተደረገ ነው ብለዋል። የመከላከያና የክልሉ ልዩ ኃይል አባላት ግጭቱ ወደ ተነሳባቸው ቀበሌያት እንዲገቡ ከማድረግም በላይ በሰውና በንብረት ላይ የደረሰው ጉዳት እየተለየ መሆኑን ተናግሯል። ከሁለት ሳምንታት በፊት ከሁለቱም ወገን የተወጣጡ የአገር ሽማግሌዎች ባደረጉት ምክክር ህዝቡ ወደ ሰላማዊ ኑሮ እንዲመለስ፣ በሌላ በኩል ደግሞ ግጭቱን የቀሰቀሱ አካላት በሕግ እንዲጠየቁ ወስነው የጸጥታ ሰራዊቱ በውሳኔው መሰረት በሁለቱም መስተዳደሮች በኩል የቀበሌው አስተዳዳሪዎችና የፖለቲካ አመራሮችን ጨምሮ ግጭቱን አነሳስተዋል የተባሉትን በቁጥጥር ስር ለማዋል እንቅስቃሴ ሲጀመር እነኚህ አካላት ሂደቱን በማደናቀ አቀፍ ላይ ናቸው ብሏል። በግጭቱ እጃቸውን ያስገቡ አካላት ለናንተ መፍት በመታገላችን መንግስት ሊያስር ነው፣ ስለዚህ ለመፍታችሁ ተነሱ ያሏቸው ህዝቡን እንደገና ግጭቱ ውስጥ እንዳስገቧቸውም ተናግሯል። አቶ አለማየሁ የጸጥታ ሰራዊቱ ግጭቱ ወዳለበት መንደር በመግባት የማረጋጋትና ግጭቱን በማነሳሳት የተሳተፉ አካላትን በቁጥጥር ስር የመዋል ስራ እያከናወነ እንደሚገኝም ተናግሯል።
ባልተገባ መንገድ ጥፋት ሰርተው የነበሩ ሰዎች ከሀገር ሽማግሌና ከህዝቡ ጋር ውይይት ሲደረግ ባደሰሩ ሰዎች በህግ መጠየቅ አለባቸው፣ እኛን አስታርቁ የሚል ዘላቂ ሰላም ለመፍጠር ህዝቡ ተግባብቶ ሲያበቃ ከዚህ ውጭ በሆነ መንገድ አሁንም ትላንትና በሰረነ ጥፋት እንጋለጣለን በሚል ቀበሌ አስተዳዳሪዎችም ጨምሮ እዚህ ድርጊት ውስጥ ስለነበሩ የፖለቲካ አመራርም በዚህ ድርጊት ውስጥ በሁለቱም በኩል የተወሰኑ አካላት በዚህ ድርጊት ውስጥ ስለነበሩ እጅግ በጣም በተዛባ መንገድ በፍጹም ለህዝብ በማይጠቅም ሁኔታ እንደገና ዳግም ግጭት እንዲከሰም ተደርጓል። በዚህ ምክንያት ነው አሁን ተጨማሪ ንብረት እንዲወድም የተደረገው። ይሄ አላግባብ መሆኑን አውቆ የጸጥታ መዋቅሩ መሀል ገብቶ እየሰራ ነው ያለው። ሆን ብሎ በተደራጀ መንገድ ቲም አደራጅተው እያንቀሳቀሱ ስለሆነ አንድ ቦታ ላይ የጸጥታ መዋቅሩ ሲያደርግ ወደ ሌላኛው ሽፍት አድርገው ሌላኛው ነው የሚያወድሙት። በአስቸኳይ ጉዳይ ላይ የዘላቂ መፍትሄ ለማምጣት ስራ መሰራት አለበት።
የፖለቲካ ጥቅም ለማግኘት ሲባል ግጭቱን አነሳስተዋል ያላቸውን 11 የፓርቲው አባላትና ባለሙያዎችን አሳስሮ ምርመራ የተደረገባቸው መሆኑን የደቡብ ክልል ብልጽግና ፓርቲ ማስታወቁ አይዘነጋም። በሁለቱ አዋሳኝ ቀበሌያት የሚገኘው የደን መሬት ይገባናል በሚል በተቀሰቀሰው ግጭት በርካቶች ተገደሉ ሲሆን ከ20 ሺህ በላይ ዜጎችም ተፈናቅሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
በኦሮሚያ ትምህርት ቤቶች ምዝገባ ተጀምሯል። ምዝገባው ለሚቀጥሉት 2 ሳምንታት እንደሚቀጥል የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ አስታውቀዋል። የትምህርት መጀመሪያ ጊዜ መዘግየቱና በኮቪድ-19 ወረርሽኝ ምክንያት ያለፈው ዓመት የ12ኛ ክፍል መልቀቂያ ፈተና ለመሰጠቱ እያሳሰባቸው መሆኑን አንዳንድ የአምቦ መሰናዶ ትምህርት ቤት ተማሪዎች ገልጸዋል። ናኮር መልካ ከአምቦ ተጨማሪ አለው።
የአምቦ መሰናዶ ትምህርት ቤት ዙሪያ ገባው ጭር ብሏል። የዛሬ ዓመት ገደማ ሲስተዋል የነበረው የተማሪዎች እንቅስቃሴ ዛሬ ላይ አይታይም። በኮሮና ቫይረስ ወረርሽኝ ስጋት ሳቢያ ባለፈው 2012 ዓ.ም መጋቢት ወር ውስጥ የተዘጋው ትምህርት ቤት እስካሁን አልተከፈተም። በትምህርት ቤቱ ቅጥር ግቢ ውስጥ ያገኘናቸው ጥቂት ተማሪዎች ስለ ምዝገባ ቀን ለማወቅ እንደመጡ ገልጸዋል። ተማሪ አማኑኤል ተሻለ የተማሪዎች ምዝገባ በፍጥነት ተከናውኖ ትምህርት ሊጀመር ይገባል ይላል። ትምህርት ሲጀመርም ኮቪድ-19ን በሚከላከል መልኩ መሆን እንዳለበት ይገልጻል።
በተሻላቸው አቅም የራሳቸውን ጥንቃቄ አድርገው ምዝገባ ጀምረው ወደ ትምህርት ቢያስገቡን ደስተኛ ነን። ጊዜውም እየሄደብን ስለሆነ የተቻላቸውን አቅም አሟጦ ጨርሰው ወደ ትምህርት ቤት ቢያስገቡን እላለሁ። ትምህርት ቤት ለእኛ ማድረግ ያለበት ነገር ቢኖር ሰኒታይዘር ማዘጋጀት፣ ማክስ ማዘጋጀት፣ ወንበሮችም በርቀት አድርጎ አንዳንድ ሜትር ላይ ወይ ሁለት ሜትር ላይ አድርጎ ቢያስተምረን ብያስባል።
ተማሪ ገመቹ ሁፋ ኮቪድ-19 ከትምህርቱ ባያስተጓጉለው ኖሮ ይህኔ በየትኛው ዩኒቨርሲቲ እንደሚማር የሚያስብበት እንጂ ስላልወሰደው ፈተና የሚያስብበት እንዳልሆነ ገልጿል። አሁንም ቢሆን ወረርሽኙን በተከላከለ መልኩ ፈተናው እንዲሰጥ አሳስቧል።
አግማህማ ትክከን ዋንቲኖት አጋማ ጀሮ ከብያትሳ ያከበረታት ዲቤንኩን በርኖን ያዳጅቱን ሰባዬ የአዶ ጉዳንቲ ታኤራ
እንደ ተማሪም ሆነ እንደ ሀገር በዚህ በሽታ ምክንያት ትምህርት በመቋረጡ ትልቅ ተጽዕኖ ፈጥሮብናል። በበኩላችን በጣም ተጎድተናል። ወደ ቤተሰብ ተመልሰን በስራ ስናግዛቸው የቆየን ቢሆንም አሁን ግን ወደ ትምህርት ቤት ተመልሰን የጀመርነውን ትምህርት ጨርሰን ፈተናችንን እንድንወስድ እንፈልጋለን። የትምህርት ቢሮም ቢሆን ለዚህ ጉዳይ በቶሎ መፍትሄ እንዲሰጥ እንጠይቃለን። የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በዚህ በ2013 ዓ.ም ከ11,200,000 በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸዋል። ካደረጉት ዝግጅት መካከልም ጥቂቱን እንዲያብራራሉ። በተለያዩ ባለድርሻዎች ተሳትፎ ወደ 30,000 የሚጠጉ የመማሪያ ክፍሎችን ከአንደኛ እስከ ስምንተኛ ክፍል ላሉ ተማሪዎች ገንብተን ጨርሰናል። ለዚህም ህብረተሰቡን ማመስገን እንፈልጋለን። ተማሪዎቹ እጃቸውን በመታጠብ ከኮቪድ-19 ራሳቸውን እንዲጠብቁ በ3499 ትምህርት ቤቶች ውስጥ ንጹህ ውሃ እንዲገባ አድርገናል። ከ7,000 በላይ መጸዳጃ ቤቶችም እንዲገነቡ ተደርጓል። ከ1,100,000 በላይ መጻሕፍትም አሰባስበን 1,500 የሚሆኑ ቤተ መጻሕፍትንም ገንብተናል። በክልሉ በሚገኙ ትምህርት ቤቶች ምዝገባ የተጀመረው ባለፈው ሳምንት ሲሆን ለሚቀጥለው 2 ሳምንት ይቀጥላል ብለዋል ዶክተር ቶላ። ምዝገባ ገና መጀመሩ ነው። በሚቀጥሉት 15 ቀናትም ቤተሰቦች ልጆቻቸውን እንዲያስመዘግቡ ልናሳስብ እንወዳለን። ዛሬም ምዝገባ ላይ የነበሩ ትምህርት ቤቶች አሉ። ባለፈው ሳምንትም የጀመሩን ትምህርት ቤቶች እንዲሁ ነበሩ። የግል ትምህርት ቤቶች ከናሴ 22/2012 ጀምሮ ምዝገባ ያከናወኑ መሆኑን ገልጸዋል የትምህርት ቢሮ ኃላፊው። ለ12ኛ ክፍል ባለፈው ዓመት መሰጠት የነበረበት ነገር ግን በኮቪድ-19 ምክንያት ትምህርት በመቋረጡ ያልተሰጠው የ12ኛ ክፍል አገር አቀፍና የ8ኛ ክፍል መልቀቂያ ፈተናም በፍጥነት እንዲሰጥ እየተሰራ ነው ብለዋል ኃላፊው። ለ8ኛ ክፍል ተማሪዎች ፈተና ተዘጋጅቷል። የፈተና ወረቀት ታትሞ በማተሚያ ቤት ውስጥ ይገኛል። ትምህርት ሲጀመር ፈተናው የሚሰጥ ይሆናል ማለት ነው። ፈተናው ከተሰጠ በኋላ 3 ሳምንት ባልሞላ ጊዜ ውስጥ ታርሞ ውጤቱ እንዲታወቅም ይደረጋል። የ12ኛ ክፍል ተማሪዎችን በተመለከተም በድረገጽ አማካኝነት ፈተናውን ስለሚወስዱ የፈተና ማዕከላት ተመርጠው ተማሪዎቹ ፈተናውን የሚወስዱበት ሁኔታን እያመቻቸን እንገኛለን። ከ8ኛና 12ኛ ክፍል ውጭ የሆኑ ተማሪዎች ደግሞ ባለፈው ዓመት በአንደኛው መፈቀ ትምህርት ወደሚቀጥለው ክፍል ገብተው እንዲማሩ በተወሰነው አኳያ ባለፈው ዓመት ያለፋቸውን የትምህርት ጊዜ ለተወሰነ ጊዜ ከተማሩ በኋላ ያሉበትን ክፍል ትምህርት የሚቀጥሉ ይሆናል ማለት ነው። ተማሪዎቹ ወደ ትምህርት ቤት ተመልሰው የሚማሩበት ጊዜ የኢትዮጵያ ጤና ሚኒስቴርና ትምህርት ሚኒስቴር በጋራ በሚሰጡት አቅጣጫ የሚወሰን መሆኑን ጠቅሰው ትምህርት ሲጀመር ወረርሽኙን ለመከላከል በሚያስችል ሁኔታ የመማር ማስተማር ሂደቱን ለማስቀጠል ማቀዳቸውን ጨምረው አስታውቀዋል ኃላፊው። በዚህ ዙሪያ ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት አልተቻለም። የሚኒስትር ዴታው አቶ ሚሊዮን ማቴዎስ ባለፈው ሳምንት ለመገናኛ ብዙሃን በሰጡት መግለጫ በ2012 ዓ.ም ሚኒስቴሩ ትምህርት ለማስጀመር የሚያስችሉ ሁኔታዎች ስለመኖር አለመኖራቸው ለማጥናት ማቀዱን አስታውቀዋል። በ2012 ዓ.ም መጋቢት ወር ውስጥ በኮቪድ-19 ስጋት በኢትዮጵያ በ42,000 ትምህርት ቤቶች ይማሩ የነበሩ ከ26,000 በላይ ተማሪዎች ከትምህርት ገበታቸው እንደተፈናቀሉም ጭምር ሚኒስቴሩ ገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አፍሪካ የኮቪድ-19 ወረርሽኝ በመዋጋት አበረታች የሚባል ሥራ አከናውናለች የሚባለውን ያህል ወደ ኋላ የተጎተተችበትም መኖሩ ተነግሯል። የቫይረሱን ዘረመል አመጣጥ ለውጥና ቅደም ተከተል የሚያጠኑ ቤተሙከራዎች የመረጃ ልውውጥ መረብ ባለፈው ሳምንት መዘርጋቱን ባለሥልጣናት ደግፈውታል። በሌላ በኩል ደግሞ በአህጉሪቱ ለመጀመሪያ ጊዜ ሙከራ ላይ የነበረው የክትባት ፍተሻ ሥራ በኦክስፎርድ የሙከራው ተሳታፊ የነበሩ ሰው ሕመም የተሰማቸው መሆኑ መነገሩን ተከትሎ እንዲቆም ተደርጓል። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
የመጀመሪያው መልካም ዜና የተሰማው ከዓለም የጤና ድርጅት የአፍሪካ ዲሬክተር ከሆኑ ዶክተር ማትሺ ዲሶሞቲ ነው። ትናንት አሙስ እንዳስታወቁት የዓለም ጤና ድርጅትና የአፍሪካ የበሽታዎች መቆጣጠሪያ ማዕከል በአህጉሪቱ በኮቪድ-19 ቫይረስ ዘረመል አመጣጥ ለውጥና ቅደም ተከተልን የሚከታተሉና መረጃዎችን የሚያቀናብሩ 12 የተለያዩ ቤተ ሙከራዎች መከፈታቸውን ሲያበስሩ እንዲህ አሉ።
ይህ የግንኙነት መረብ ቫይረሱ በየጊዜው የሚያሳየውን ለውጥ እንድናይና ለአፍሪካውያን ክትባቱንና እንክብካቤውን እንድንሰጥ ይረዳናል። ከኮቪድ-19 ቫይረስ ቀድመንም እንድንገኝ የሚያግዘን ነው።
ይህ መሆኑ አንድ እርምጃ ወደፊት የሚወስድ ቢሆንም አንድ እርምጃ ደግሞ ወደኋላ የሚመልስ ሌላ ነገር ተከስቷል። በአፍሪካም ለመጀመሪያ ጊዜ በደቡብ አፍሪካ የተሞከረ የነበረው የክትባት ሙከራ ሂደት እንዲቆም ተደርጓል። የእንግሊዝና የስዊድን ትልቁ የመድኃኒት አምራች ኩባንያ የሆነው አስትራዜንካ በዚህ ሳምንት በዓለም አቀፍ ደረጃ በበጎ ፈቃደኞች ላይ ያደርግ የነበረውን ሙከራ አቁሟል። ይህ የሆነው በእንግሊዝ አገር ክትባቱን በወሰዱ አንድ ሰው ላይ የህመም ስሜት በመሰማቱ ነው። በደቡብ አፍሪካ የዊትዊተርስራንድ ዩኒቨርሲቲ 2000 በሚደርሱ በጎ ፈቃደኞች ላይ ክትባቱን እየሞከረ ነበር። የደቡብ አፍሪካው የሙከራ አስተባባሪ ፕሮፌሰር ሻቢር ማዲ ባለፈው ረቡዕ ውሳኔውን ይፋ ሲያደርጉ እንዲህ ብለዋል።
Pausing vaccination to review safety is evidence of the application of sound clinical practice.
የክትባቱ የሙከራ ሂደት መቋረጡ የሚያሳየው ስራው የሙያ ደረጃውን ጠብቆ ምን ያክል በጥንቃቄ እንደሚሰራና ያለምንም ጣልቃ ገብነት በባለሙያዎች ክትትል ብቻ የሚከናወን መሆኑን ነው። በመላው ደቡብ አፍሪካ ክትባቱ ከመሰራጨቱ በፊት አስተማማኝነቱን ለማረጋገጥ እንዲህ አይነቱን ጥናት ማድረግ የሚያስፈልገውም ለዚሁ ነው።
ማውቲ ጨምረው እንደተናገሩት የክትባቱ መቋረጥ የቫይረሱን ስርጭት ለመቆጣጠር የሚደረገው ሂደት መክሳካቱን ያሳየ ነው። መሆን ያለበትም እንደዚያ ነውና ይላሉ።
የዚህ በሰው ላይ የሚደረግ ሙከራ አንዱ ዓላማ በሙከራው ሂደት ላይ ችግር ሊያጋጥም መቻሉን በትክክል መለየት ነው። ስለሆነም በዚህ ሂደት ውስጥ ጤናማ በሆኑ በጎ ፈቃደኞች ላይ ህመም መኖሩ ሲታወቅ ሙከራው እንዲገታ ወይም ላፍታም ቢሆን እንዲቆም ተደርጓል። ይህ አሰራር በሙከራው ሂደት የተለመደና የሚጠበቅም ነገር ይመስለኛል። ስለዚህም ይህ መሆኑ ሊያስደነግጠን የሚገባ አይደለም።
ዶክተር ሞቲ አክለው እንደገለጹት በዓለም ላይ በአሁን ወቅት 3ኛ የሙከራ ደረጃ ላይ የደረሱ 7 የተለያዩ እጩ የክትባት አይነቶች አሉ። ከሳራ በታች ያለው የአፍሪካ ክፍል ስካውን ተረጋግጦ የተመዘገበው የቫይረሱ ተጠቂ ቁጥር ከአንድ ሚሊዮን ትንሽ ልፍ ያለ ቢሆን ነው። ከበርካታዎቹ የዓለም ክፍሎች ጋር ሲነጻጸር አነስተኛ ነው። ዩናይትድ ስቴትስ በአሁን ወቅት በዓለም ትልቁን የቫይረሱን ሸክም የተሸከመች አገር ናት። የዓለም ጤና ድርጅት እንደሚለው ከ6.2 ሚሊዮን በላይ የሚሆኑ ሰዎች ለቫይረሱ ተጋልጠዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ። በአሃዱ ራዲዮ 94.3 ላይም ስርጭቶቻችንን በቀጥታ ማዳመጥ ይቻላል። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ለዜናው ቆንጅታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገርኳችሁ ያለሁት ሶሎሞን አባተ ነን። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። በቤኒሻንጉል ጉሙዝ ክልል በወንበራ ወረዳ ሰሞኑን ማንነታቸው ባልታወቀ ሰዎች ጥቃት ከተፈጸመ በኋላ የጸጥታ ኃይል ወደ አካባቢው በመግባቱ አሁን እንቅስቃሴው የተረጋጋ እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። ጥቃቱ በማንነት ላይ ያነጣጠረ እንደነበር አድርገው አንዳንድ የመገናኛ ብዙሃን አውታሮች መዘገባቸው ስህተት ነው የሚሉት የጽህፈት ቤቱ ኃላፊ አቶ መለሰ በየነ አጥቂዎቹ ለውጡን የማይደግፉና ጸረ ሰላም ያሏቸው ኃይሎችና ሽፍቶች እንደሆኑ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝር አላት።
ማንነታቸው ያልታወቁ ታጣቂዎች በከፈቱት ተኩስ በክልሉ ወንበርማ ወረዳ ንጹሃን ዜጎች በተገደሉ በጥቂት ቀናት ውስጥ ነው ሰሞኑን ሌላ ጥቃት መፈጸሙ የተሰማው። የዚህኛው ጥቃት ሰለባ ደግሞ ቡለን ወረዳ ነው። ቡለን ወረዳ አንዳንድ አካባቢዎች በንጹሃን ዜጎች ላይ በተፈጸመው በዚህው ጥቃት ተገለዋል፣ ሌሎችም ቆስለዋል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ጥቃቱ የተፈጸመው በጸረ ሰላም ኃይሎችና በሽፍታዎች ነው ብለዋል።
ጳጉሜ አንድ አካባቢ መተከል ዞን ቡለን ወረዳ የፓር ቀበሌ አካባቢ ላይ ችግሮች ተፈጥረዋል። የእነዚህ ችግሮች ምንጭም ያው ቀደም እንደሚታወቀው ከዚህ በፊት የተለያየ የውስጥና የውጭ ተልእኮ የተሰጣቸው ጸረ ሰላም ኃይሎች ናቸው። በተለይ አሁን ያለውን ሀገራዊ ለውጥ የማይቀበሉ በህዝብና በህዝብ መሀል የተፈጠረ ግጭት የለም። እነዚህ ሽፍታዎች እንግዲህ አንደኛ የጉሙዝ ማህበረሰብ ትላልቅ አዛውንቶችንም ጨምሮ እዛ ያለው ማህበረሰብ የብልጽግና መረጃ የሰጣችሁት ነው፣ አሁን ላለው መንግስት መረጃ የሰጣችሁት ነው በሚል በተለያየ መንገድ አስሯቸው ሲገርፉ፣ አንዳንዴም እንደፈለጉ ሲገሉ የነበሩበት ሁኔታዎች አሉ። በእኛ በጸረ ሽምቅ ኃይሎችም በተገቢው መንገድ ጉባ አካባቢ ያለውን ነገር ሙሉ በሙሉ የማክሸፍ ስራዎች ተሰርተዋል። ወንበራ አካባቢ ነው የገቡት። ወንበራ መልካም ፒሬ የሚባሉ አካባቢዎች ላይ እንደዚሁ እዛ ያለው የጉሙዝ ማህበረሰብ ተወላጅ ትላልቅ አዛውንቶችም ሴቶችም አሁን ያለውን ስርዓት እየደገፋችሁት በሚል መደብደብ፣ ማንገላታት፣ ሰብአዊ መብት የመጣስ እዛ ክፍል ያለው ማህበረሰብ የስጋት ምንጭ እንዲሆንና ስጋት ውስጥ እንዲገባ የማድረግ ስራዎች እንዲሰሩ ቆይተዋል። ያ መነሻ አድርጎ የእኛ ጸጥታ ኃይልና የፌዴራል መከላከያ ኃይል እንደዚሁ ፌዴራል ፖሊስም ጨምሮ በሆነ ቦታ ላይ ገብቶ ጥቃት መፈጸም ነው ውጊያ የተደረገበትና አሁን ባለው ሁኔታ ያ አካባቢ ሙሉ በሙሉ ተቆጣጥረን ማህበረሰቡን አረጋግጠን ስራዎች እየተሰሩ ያሉበት ሁኔታ ነው ያለው።
የሟቾቹን ቁጥር ለማወቅ አሁንም መረጃ በማሰባሰብ ላይ ነን ያሉት ኃላፊው፣ አንዳንድ የመገናኛ አውታሮች ጥቃቱ በማንነት ላይ ያነጣጠረ ነው ብለው መዘገባቸው ፍጹም ስህተት መሆኑን ነው የተናገሩት።
በጣም ስህተት ነው። እዛ አካባቢ ላይ ያልተጎዳ ብሔረሰብ የለም። የአማራ፣ የአገው፣ የሽንሻ፣ የጉምዛ አለ። ሁሉም ብሔረሰብ ተጎድተዋል። ሰዎቹ ሽፍታ ናቸው ሲጀመር ብሔርን ማዕከል ያደርጉ አይደለም የሚያደርጉት ትግል ያው በህዝብና በህዝብ መሀል ግጭት እንዲነሳ የሚያደርጉ ናቸው እንጂ እሱ ትክክል አይደለም። አዘጋገቡ ራሱ የተጎዳው ሁሉም ነው። በቦታውም የነበሩ ሰዎችም የአይን እማኝ ስላሉ ያልሞተ ብሔር የለም። ግን እንዳልሽው አማራና አገው ብቻ ላይ ያነጣጠረ ጥቃት ነው ብለው የሚያነሱ ሰዎች አሉ። ይሄ ፈጽሞ የተሳሳተ መረጃ ነው። ብዙዎቹ አብሮ ነው የሚኖሩ። እዛ ያለ ማህበረሰብ ላይ ሽፍታ ሲወጣ ሁሉም ላይ ነው እርምጃ የወሰደው።
ምን ያህል ሰዎች ይሆናሉ የሞቱ? አሁን ቁጥሩ እየተለያየ ነው። ብዙ ሰዎች በማህበራዊ ሚዲያ
እንግዲህ ትክክለኛም አላወቅነንም፣ አጣርተን ግን ያው መረጃ መስጠት እንችላለን።
ከአንድ ወር በፊትም እንደዚሁ በቤኒሻንጉል ጉምዝ ክልል ጉባ ወረዳ ውስጥ ባሉ አጅባር፣ አይሴድ፣ አልመሀል በተባሉና በሌሎች ቀበሌዎች በተከሰተው ጥቃት ወደ 16 የሚሆኑ ሰዎች መገደላቸውንና 6 ሰዎች መቁሰላቸውን መዘገባችን ይታወሳል። በአሁኑ ሰዓት ግን አካባቢው ወደ ቀድሞ ሰላሙ ተመልሷል። በወረዳው የአጅባር ቀበሌ ነዋሪ የሆነው ወጣት ተስፋውን ሰጠኝ ይህንኑ ነው የሚናገረው።
አሁን ባለበት ሰዓት አካባቢው ሰላሙን አግኝቶ ስራውን እየሰራ ነው። ገበሬውም ወደ እርሻው ተመልሶ እያረሙ ነው። ከተማ ውስጥ ያሉትም ድርጅታቸውን ከፍተው እየተንቀሳቀሱ ነው ያለ። መከላከያዎች አሉ፣ ልዩ ኃይሎች አሉ፣ ፖሊስም አለ። ሁን ቀንም ማታም እየተንቀሳቀሱ ነው ያለ።
አበበ ሲሳይ ደግሞ የአይሲድ ቀበሌ ነዋሪ ነው። እሱም ተመሳሳይ አስተያየት አለው።
አሁን መንግስት አስወጥቶ ጠላትን እንይዛለን ስላለ አገርቸውን አስወጥቶ ወደ አንድ ቦታ አስረግዶ እዚህ ቦታ እንግዲህ የሚቀመጥ አለ፣ በቃ ሽፍታ ነው ቦታ አለቅ የሚልግት አለ። ሽፍታ ራሱ ሽፍታ ማለት እዚህ ያላችሁ ህዝቦች መጣችሁ ወደዚህ ወደ ማንቁርት ወረዳ ገብታችሁ እዚህ መቀመጥ አለባችሁ። ጠላታችን እዛ ማሸነፍ አለብን፣ በራብም ይሁን በምንም ወደ አባይ ዳር ስለሆነ ወደዚህ ሁላችሁ መግባት አለባችሁ ተብለው ወደዚህ ያው እየገቡ ነው ያለ።
የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ከዚሁ ከጉባ ወረዳ ጥቃት ጋር በተያያዘ የተጠረጠሩ ከ120 በላይ ግለሰቦች በቁጥጥር ስር መዋላቸውን ገልጸዋል።
ከ5 በላይ የሚሆኑ የቀበሌ መዋቅርና የወረዳ መዋቅርን ጨምሮ ጉባ አካባቢ ቁጥጥር ስር አውለናል። በአጠቃላይ 121 ነበሩ በዚህ ጉዳይ ላይ ተሳታፊ ናቸው ተብሎ የተያዙት። በዛ ውስጥ ኦልሬዲ 62ቶቹ በአዲሱ ስልጠና ወስደው ያው ድርጅቱን ሳናቅ ነው። እነዚህ ሰዎች አንደኛ ስንቅ ያቀብላሉ፣ አብሮ መረጃ ልውውጥ ያደርጋሉ በሚል ነው የተያዙት። ስለዚህ ከድርጅታቸው ተፈቶ ያው ታድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ የተደረገበት አግባብ አለ። እንግዲህ ሽፍታዎች በርከት ያሉ ተገለዋል። በዛ ላይም የእኛ ጸጥታ ኃይሉና የፌዴራል ጸጥታ ተቋማት በቅንጅት በርካቶችን እርምጃ ወስደው እዛ ቦታ ሲያሸሹ ነው እንግዲህ ዋግሜ አንድ ወደዛ ገብቶ እንደገና ያው አመላቸው ነው እንግዲህ አንድ ቦታ ላይ በደንብ አድርጎ ሲያዝ አምልጦ ይወጡና 2-3 ነው ጥቃት ይፈጽማሉ። እነዛንም አሁን ሙሉ በሙሉ የማጥራት ስራዎች የክልሉ መንግስትም ከፌዴራል ጸጥታ አካላት ጋር ሆኖ በጋራ እያጠራ ነው ያለው።
በአማራ ክልል ተመዘገበ በተባለው ሰላም አጎራባች ክልሎች አስተዋጽኦ ማበረከታቸው መገለጹና ባለፈው ሳምንት የኦሮሚያና የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር ሽልማት እንደተደረገላቸው ይታወሳል። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን በዜጎች ላይ የደረሰውን ጥቃት የመቆጣጠር ስራ መስራታቸውን በባህር ዳር ከተማ በተካሄደው የሽልማት ስነ ስርዓት ላይ ተናግረዋል።
በቅርብ በሚዋሰኑ አካባቢዎች በደረሱ ጉዳቶች፣ መፈናቀሎች በእጅጉ አዝነናል። ድርጊቱ አምረን አውዘናል። በአንድም በሆነ በሌላ መንገድ እጃቸው አለበት የተባሉ ጥፋተኞች ለይተን በሕግ እንዲጠየቁ አድርገናል። ከቀያቸውም የተፈናቀሉ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲደርሳቸውና ወደ ቀያቸው እንዲመለሱ በማድረግ በጋራ ተረባርበናል። በዚህ ረገድ በተለይም የአማራ ብሔራዊ ክልላዊ መንግስትና ከምንም በላይ ደግሞ ሰላም ወዳዱ የአማራ ህዝብ ላሳዩት ከፍተኛ ተነሳሽነትና ላበረከቱት እጅግ የላቀ አስተዋጽኦ በራሴና በክልሉ መንግስትም ላቅ ያለ ምስጋና ማቅረብ ፈልጋለሁ።
በቤኒሻንጉል ጉምዝ ክልል የአሁኑን መሰል ጥቃቶች በተከታታይ የመድረሳቸው ጉዳይ ተጨማሪ ማብራሪያ የሚፈልግ አስተያየት የሚጋብዝ ነው። ከባለሙያዎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ንግድና ምጣኔ ሀብት። ኢትዮጵያ ላለፉት 20 ዓመታት ስትጠቀምባቸው የነበሩ የገንዘብ ኖቶችን በአዲስ ለመተካት መወሰኗን አስታውቃለች። ባለስልጣናቱ ለውጡ ህገወጥ የገንዘብ ዝውውርና ሙስናን የመሳሰሉ ወንጀሎችን ለመከላከል መፍትሄ ይሆናል የሚል እምነት አላቸው። እርምጃው በሀገሪቱ ምጣኔ ሀብትና በህዝቡ ኑሮ ላይ ምን አይነት ትርጉም ይኖረው ይሆን? የአዲስ አበባ ዩኒቨርሲቲ የሥነ ምጣኔ ሀብት መምህር ፕሮፌሰር አለማየሁ ገዳ የውሳኔውን አስፈላጊነት ከፋይናንስና ከምጣኔ ሀብት አንጻር በመመርመር ይጀምራሉ። ሀብታሙ ስዩም ነው ያነጋገራቸው።
እኔ ምንም አይታየኝም ፋይናንስና ኢኮኖሚ በኩል ላይክ እንዲህ የሚያጣድፍ ነገር ያለ አይመስለኝም። እንደውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎችን ይሄ ነገር ያው ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ከፋይናንስ እና ከኢኮኖሚ ማንሳት አጣዳፊ ነገር የለም ብዬ ነው የማስበው።
የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጿል። ከዚህ አንጻርስ
ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እዚህ ላይ አንደኛ ሙስናን በሚመለከት ማንኛውም ሰው የድሮ ብሩን ይዞ ይሄድና ይለውጣል። ስለዚህ ልክ ሲለውጥ ከየት አመጣህ፣ ይህንን ስትሰራ ታክስ ከፍለሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ አመጣዋለህ አለቀ ነው። የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩን ከለወጥኮ በኋላ የገንዘብ ዝውውሩ ሊካሄድ ይችላል። ለአንድ ወር ለሁለት ወር እስከሚለወጥ ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ሄደህ የምትለውጥ ከሆነ ብሩን ከየት አመጣኸው እንዴት ያገኘኸው ማትበል ከሆነ ሙስናንም ይሁን ህገወጥ ዝውውርን ብዙም ይለውጠው አይመስለኝም።
የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በዘጠና ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብሎ ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ200 ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው?
እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገት ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው 200 ኖት መውጣቱ አስፈላጊ ነው። እንደውም እኔ 500 እና 1000 ቢወጣ ሁሉ እፈልግ ነበረ። ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። 100 ብሮቹን አሁን ከተማ ያሉት የምታያቸው ደቀዋል። እነ 1 ብር እና 5 ብር ምናምን ሁሉ ጠፍተዋል። 10ም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ 200 ኢቨን 500 እና 1000 ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀልላል። አንደኛ የብር መቁጠር ያቀልላል። ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች ፍሬሽ መሆኑ ነው የሚሆኑት፣ ይቀንስላቸዋል። ስለዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብህ ይችላል። ወይም ሰው ቢጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና 200 እና 500 ቢወጣ እኔ ቆንጆ ይመስለኛል። እንደው ኢኮኖሚው ላይ ይሄ መለወጥ ምንም ለውጥ አያመጣም። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግክ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን እና ይህንን መለወጥ የለብን። መተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመቻል ነው።
እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ ኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ 3 ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በህዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው?
እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። አይ ቲንክ ኬንያ አምና ቀይረው ነበረ። 6 ወር ይሁን አመት ይሁን እንደዚህ ረዥም ከኛ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ የተለመደው አሰራር ምንድን ነው? እንደዚህ አይነት ነገር አዲሱን ኖት ስታወጣ አሮጌው ብር መቃጠል አለበት ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን ዋጋ ንረት ያመጣል። ስለዚህ ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ተማመናለሁ። የተለመደ አሰራር ነው። ሁለተኛው ሰው ያው መረጋጋት አለበት። መንግስትም ይሄ ነገር በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜውን ግን ቢያስረዝሙት ጥሩ ይመስል።
ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው?
ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው። አሁን ፈረንጆቹ ጋር እናንተ ጋር ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም በጣም ትንሽ ነው የምትጠቀመው። እኛ ጋር ያው 80% የሚሆናች የህዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቭን ከተማ የምትመጣ 80% የሚሆነው እሱ ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ፣ ለዚህ ደግሞ ለእኛ የሚመቸው ምንድነው ሞባይል ባንኪንግ ነው። አሁን ኬንያዎች ሞር ኦር ለስ ወደዛ ተሸጋግረዋል እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔመንት ሲስተም ህዝቡ እንዲሄድ ቢያደርግ ይሄ ሁሉ ጣጣ ይሄ ሁሉ ወጪ ምንም አይመጣበትም። ሌሎችም ብዙ ጥቅሞች ይኖሩ ዘላቂ መፍትሄ ይመስለኛል።
ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ፣ በእጅጉ አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ የመገናኛ ብዙሃን ፖሊሲ ለመጀመሪያ ጊዜ ጸድቆ ሥራ ላይ እንዲውል የሚኒስትሮች ምክር ቤቷ በ2012 ዓመተ ምህረት ማጠናቀቂያ ላይ ወስኗል። መገናኛ ብዙሃን ሲመሩበት የቆየው ሕግ ማሻሻያ ጸድቆ እንዲወጣ እየተጠበቀ ባለበት ጊዜ ቀድሞ የወጣው የሚዲያ ፖሊሲ ለምን አስፈለገ? ፖሊሲው እየተሻሻለ ላለው የሚዲያ ሕግና ዘርፈ ብዙ ችግሮች ላሉበት የኢትዮጵያ ሚዲያስ የሚጨምረው ነገር አለ ስትል ስመኝሽ የቆየ ፖሊሲውን አዘጋጅቶ ያቀረበውን የብሮድካስት ባለስልጣንና የሚዲያ ባለሙያዎችን አነጋግራ የሚከተለውን አሰናድታለች።
ባሳለፍነው ነሐሴ ወር መጨረሻ ላይ ጸድቆ በኢትዮጵያ ለመጀመሪያ ጊዜ ስራ ላይ የዋለው የመገናኛ ብዙሃን ፖሊሲ መንግስት በሚዲያው ዙሪያ ህግ የሚያወጣበትን አቅጣጫ የሚጠቁምና ወደፊት ዘርፉ ሊደርስበት የሚገባውን ደረጃ የሚጠቁም መሆኑን ፖሊሲውን ያዘጋጀው የብሮድካስት ባለስልጣን አስታውቋል። በቀጣይ የሀገሪቱን የሚዲያ ሁኔታ የሚመራው ፖሊሲ ከህትመትና ከብሮድካስት ሚዲያ በተጨማሪ ከዚህ ቀደም በመገናኛ ብዙሃን ህጎች ላይ ያልነበሩትን በበይነ መረብ አማካኝነት የሚሰራጭ የኦንላይን ሚዲያንና የማህበራዊ ሚዲያን እንደ መገናኛ ብዙሃን ዘርፍ አካቷል። ይህም በቀጣይ ጸድቆ ይወጣል ተብሎ ለሚጠበቀው አስገዳጅ የሚዲያ ህግ መስመር የሚጠርግ መሆኑን የብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ ያስረዳሉ።
በአብዛኛው የፖሊሲውና የረቂቅ ህጉ በጣም የተናበቡ ናቸው። የህግ ረቂቁን በዋናነት የመራው ጠቅላይ አቃቤ ህግ ነው። ፖሊሲውን ደግሞ እኛ ነን። ግን በቅርበት አብረን እንሰራ ስለነበር የማስተያየት የመናበብ ነገር ነበረ እና እርስ በርስ እንዳይጣረሱ መዘግየታቸውንም ተጠቅመን ማለት ነው እድሉን ስለሰጠንም ጭምር ቢያንስ እንዲተያዩና እንዲናበቡ እንዳይጣረሱ ማድረግ አለብን ብለናል። የፖሊሲው ሀሳቦች አስገዳጅ በሆነው በህጉ ውስጥም ተይዘዋል፣ ተካተዋል።
በቀጣይ ይወጣል ተብሎ የሚጠበቀው የሚዲያ ህጉ ማሻሻያ ሲወጣም የብሮድካስት ባለስልጣን መስሪያ ቤት ስያሜውንና የስራ ኃላፊነቱን ቀይሮ የመገናኛ ብዙሀን ባለስልጣን እንደሚባልም ዶክተር ጌታቸው ለአሜሪካ ድምጽ ተናግረዋል።
ስያሜው የብሮድካስት ባለስልጣን መሆኑ ቀርቶ የመገናኛ ብዙሀን ባለስልጣን እንዲባል፣ ኃላፊነቱም ደግሞ ሁሉንም የሚዲያ ዘርፎች የሚመለከት እንዲሆን ተደርጎ ተስተካክሏል። ስለዚህ የህትመቱም ከህትመት ውጭ ያሉት የኦንላይን ሚዲያውም የሶሻል ሚዲያውም ጉዳዮች አካቶ ይዛል ማለት ነው።
እስካሁን የመገናኛ ብዙሀን የሚመራበት ፖሊሲ አለመኖሩ ዘርፉን ለብዙ ችግሮች ዳርጎታል የሚሉት ዶክተር ጌታቸው የፖሊሲው መኖር ቀጥሎ ለሚወጡት ህጎችና መመሪያዎች መሰረት ሆኖ ተግዳሮቶችን መፍታት ያስችላል ይላሉ። በፖሊሲው ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት ኃላፊ የሆኑት መኩሪያ መካሻ በበኩላቸው ፖሊሲው የሚዲያ ህጉ ጸድቆ ከመውጣቱ በፊት ስራ ላይ መዋሉ እየተሻሻለ ላለው ህግ ግብአት ይሆናል ይላሉ።
ገና ላልፈደቀው የሚዲያ ህግ ትልቅ ግብአት ይሆናል የሚል እምነት አለኝ። ምክንያቱም የተለያዩ የሚዲያ ተቋማት ባለሙያዎች ተገኝተው የራሳቸውን ሐሳብ እዛ ላይ በደንብ ሰጥተው ወደፊት ጥሩ የሚዲያ ተቋም ኢትዮጵያ እንዲኖራት አድርጓል። ለምሳሌ የሚዲያ ፈንድ አስፈላጊነትን፣ የማስታወቂያን ጉዳይ ምክንያቱም እንደምታውቂው የኢትዮጵያ ሚዲያ የፋይናንስ ችግር ነው ያለበት። የሚዲያ ፈንድ እያዘጋጁ በውድድር ለሚዲያው ግብአት እንዲሆን እንዲጠናከሩ የሚደረግበት ዘዴ እንዲፈለግ፣ ማስታወቂያም ጉዳይ እንደዚሁ በጣም ተወዳዳሪ ለሆኑ ሚዲያዎች ድጋፍ ሊሆን የሚችል አይነት ትልቅ አስተያየቶች እንደቀረቡና ያ እንደተካተቱበት አውቃለሁ።
በኢትዮጵያ እስካሁን የሚወጡት የሚዲያ ህጎች በምን መሰረት ላይ ተመስርተው እንደሚወጡ አይታወቅም ነበር የሚለው ደግሞ በሪፖርተር ጋዜጣ ለበርካታ አመታት ጋዜጠኛ ሆኖ ያገለገለው ዮሐንስ አንበርብር ነው። ዮሐንስ በኢትዮጵያ እስከዛሬ የሚዲያ ፖሊሲ ያለመኖሩ ዘርፉን ጎድቶታል ብሎ ያምናል።
አስገራሚ የሚያደርገው ኢትዮጵያ እስከዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ ሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም ነበር ሚዲያን የተመለከቱት አዋጆች። የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ህጎች ማዕቀፍ የሚሆን ነው ፖሊሲው። እና ከዛ አንጻር አቅጣጫ መቀመጡ የመንግስትን ፍላጎት ሚዲያ ሴክተሩን ቤት በኩል ወዴት ሊያስኬደው እንደሚፈልግ የተነበየበት ህጎችም በዛ መልኩ ሼፕ እየተደረጉ እንዲወጡ የተሰራ ስለሆነ ጠቃሚ ነው ባይ ነኝ።
የሚዲያ ፖሊሲው በማህበራዊ ሚዲያ የተሰራጩ የወንጀል ድርጊቶችን መመርመርና ተጠያቂ ማድረግ በጣም አስቸጋሪ ሆኖ መቆየቱን ጠቅሶ የኢትዮጵያ የበይነ መረብ መገናኛ ብዙሃን ወይም ኦንላይን ሚዲያ አገልግሎት ሰጪዎች ገቢ በሚያስገኝ ስራ ላይ ከተሰማሩ በንግድ ቢሮና በታክስ ባለስልጣን መመዝገብ እንዳለባቸው፣ በመገናኛ ብዙሃን ሬጉላቶሪ አካል ምዝገባና ፈቃድ ማግኘት እንደሚኖርባቸውም አቅጣጫ አስቀምጧል። ይህ አንድ እርምጃ ነው የሚሉት የሚዲያ ባለሙያ አቶ መኩሪያ በኢንተርኔት የሚሰራጩ መረጃዎችን ለመቆጣጠር ግን የተለያዩ ዘርፎች በቅንጅት መስራትን ይጠይቃል ይላሉ።
ሶሻል ሚዲያ ጉዳይ ከተለያዩ የኢኮኖሚ ጉዳዮች ጋር ተያይዟል እንደምታውቂው። እና አንዳንድ የሶሻል ሚዲያ ሰዎች ከሚያገኙ ገቢ አንጻር እያዩ ነው በጣም ግልብ የሆነ የሶሻል ሚዲያ ጉዳዮችን የሚያስተላልፉት። እና ያንን የዲጂታል የቁጥጥር ዘዴው እኛ ሀገር ብዙ የጠነከረ አይደለም። ከቴክኖሎጂ ቁጥጥሩም ጋር አብሮ የሚሄድ ይመስለኛል። ያ ምን ያህል ብቃት አለን የሚያጠያይቅ ነው። በእኔ በኩል
አዲሱ የሚዲያ ፖሊሲ የመገናኛ ብዙሃን ባለቤትነትን ለኢትዮጵያውያን ብቻ ይሰጥ የነበረው ህግ ተሻሽሎ ትውልደ ኢትዮጵያውያንም በመገናኛ ብዙሃን ዘርፍ ላይ እንዲሳተፉ ሊደረግ እንደሚገባ ይጠቅሳል። ይህ በተለይ ዘርፉን በኢኮኖሚ ለማሳደግ ትልቅ ሚና እንዳለው ዶክተር ጌታቸው ይጠቅሳሉ።
ትውልደ ኢትዮጵያውያኖች እንደምናውቀው በሀገራቸው ጉዳይ ላይ በንቃት የሚሳተፉ ናቸው። በርቀትም ሆነው ይህንን ልምዳቸውን ከቴክኖሎጂ ጋር ያላቸውን ቀረቤታ፣ የኢንቨስትመንት አቅማቸውን፣ እውቀት ክህሎታቸውን ሁሉ ሊጠቅመን ይችላል እና ብንጠቀምበት ጥሩ ነው የሚል ነው የፖሊሲ እይታ። ህጉ ላይ ደግሞ እስከ ስንት መቶኛ ድርሻ ቢኖራቸው ነው ጥሩ የሚሆነው የሚለውን ለመነሻ የቀረበ ነገር አለ። በኋላ ሚኒስትሮች ካውንስል እና ፓርላማ አይቶ ደግሞ ስንት ፐርሰንት ያጸድቃል የሚለውን አናውቅም። አሁን
ለአመታት የኢትዮጵያን ሚዲያ ፈተና በሙያው የተጋፈጠው ዮሐንስም የሚዲያ ፖሊሲውም ሆነ የህግ ማሻሻያ አዋጁ ብቻውን ትርጉም እንደማይኖረውና የመረጃ መብትን የመሳሰሉ ሌሎች አብረው መታየት ያለባቸው የህግ ማዕቀፎችም ጎን ለጎን ሊሰራባቸው እንደሚገባ ያሳስባል።
መረጃ የማግኘት መብት የሚል ረቂቅ አዋጅ እስካሁን ሚኒስትሮች ምክር ቤት አልገባም። እሱ በዛኛው ካልተደገፈ ላይሰንስ ማግኘትሽ እዚህ ብቻውን ትርጉም የለው መረጃ መስጠት የሚችል አካል እስከሌለ ድረስ ማለት ነው። እሱ ደግሞ በመረጃ አክቱ ነው ሊተገበር የሚችለው እና እሱ ወደ ሚኒስትሮች ምክር ቤት እስካሁን አልሄደም። ገና ድራፍት ደረጃ ላይ ነው ያለው። ለስቴክሆልደርም ዲስከሽን በስፋት አልቀረበም። ቤዚካሊ እንደውም እኛ ሀገር ውስጥ የመረጃ የማግኘት መብት ነው ተገድቦ ያለው። የሚዲያ ፕሮግራሚሽኑ አሁን ሚኒስትሮች ምክር ቤት የመጣው አንድ ስቴፕ ቢሆንም ሙሉ ለሙሉ ግን የኢትዮጵያ ሚዲያ ሴክተርን ይቀርፋል ማለት አስቸጋሪ ነው።
ከሚዲያ ፖሊሲ ቀጥሎ ይወጣል ተብሎ የሚጠበቀው የተሻሻለው የሚዲያ ህግ የሚኒስትሮች ምክር ቤት ቶሎ ሊያያቸው ሲገባቸው ከዘገዩት ህጎች አንዱ ነው። ምክር ቤቱ በአዲሱ ዓመት ከእረፍት ሲመለስ ከቀረበለት ወራትን ያስቆጠረውን የሚዲያ ህግ ፖሊሲ ያስቀመጣቸውን አቅጣጫዎች አካቶ ያጸድቃል ተብሎ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሩሲያው ተቃዋሚ መሪ አሌክሴይ ናቫልኒ ከኮማ ወጥተው ለመናገር እንዲችሉ ለሚደረገው ጥረት ምላሽ ለመስጠት እየቻሉ መሆናቸውን የበርሊን ሐኪሞቻቸው ተናግረዋል። ይህ መልካም ወሬ ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የናቫልኒ ሐኪሞች ሕይወታቸውን ስተው ኮማ ውስጥ እንዲገቡ ያደረጉት ለሕክምናቸው አስፈላጊ ስለሆነ እንደሆነ ተገልጿል። ያም ሆነ ግን የደረሰባቸው ከባድ መመረዝ ለወደፊቱ ሊያደርስባቸው ስለሚችል ጉዳት ለመናገር ገና መሆኑን የሚታከሙበት ሆስፒታል ባወጣው መግለጫ ማስጠንቀቁ እንዳልቀረ ርዕሰ አንቀጹ አውስቷል። ሚስተር ናቫልኒ ከሩሲያ ወደ በርሊን የተወሰዱት እንደ አውሮፓ አቆጣጠር ነሐሴ 20 ከሳይቤሪያ ወደ ሞስኮ በአይሮፕላን ሲጓዙ በመታመማቸው ነው። የበሽተኛው ቤተሰብ በጠየቀው መሰረት የሩሲያ ሐኪሞች በርሊን ሄደው እንዲታከሙ መፍቀዳቸውን ርዕሰ አንቀጹ ገልጿል። የበርሊን ሐኪሞች ታዲያ ናቫልኒ ኖቪቾክ የተባለው የኬሚካል መሳሪያ አካል በሆነ የነርቭ ኤጀንት እንደተመረዙ ተናግረዋል። ኖቪቾክ በሩሲያ የሚሰራ የኬሚካል መሳሪያ ነው። ሚስተር ናቫልኒ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን አጥብቀው ሲነቅፉ የቆዩ የተቃውሞ መሪ ናቸው። የጀርመን የሕክምና ጠቢባን ናቫልኒ መመረዛቸውን ካስታወቁ በኋላ ሩሲያ ያሉት የዩናይትድ ስቴትስ አምባሳደር ጆን ሱሊቨን የሩሲያ ባለስልጣኖች ለድርጊቱ ተጠያቂ በሆኑ ሰዎች ላይ አሁኑኑ የተሟላና ግልጽ ምርመራ እንዲያካሄዱ ጥሪ አድርገዋል። የዋይት ሃውስ ቤተ መንግስት ቃል አቀባይ ኬሊ ሚክናኒ የናቫልኒን መመረዝ ፍጹም ዘግናኝ ነው ማለታቸውን ርዕሰ አንቀጹ ጠቅሷል።
Russia has used chemical nerve agents in the past and we're working with our allies and the international community.
ሩሲያ ከዚህ ቀደምም የነርቭ ኤጀንት ኬሚካል ተጠቅማለች። ድርጊቱን የፈጸሙትን ሰዎች ተጠያቂ ለማድረግ ከአጋሮቻችንና ከዓለም አቀፉ ማህበረሰብ ጋር እየሰራን ነው። ለከይሲው ተግባራቸው የገንዘብ ማዕቀብ ይጣላል። የሩሲያ ህዝብ ካለምንም ስጋት በተለይም የኬሚካል ኤጀንት ስጋት ሳያድርበት የመሰለውን ነገር በሰላማዊ መንገድ የመግለጽ መብት አለው።
የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ የኔቶ አጋር ሀገሮች በናቫልኒ ላይ የተፈጸመውን ዘግናኝ ጥቃት በተባበረ ድምፅ አውግዘዋል ብለዋል። ዋናው ጸሐፊ ስለ ግድያው ሙከራ በዓለም አቀፍ ደረጃ በሚደረገው ወገን ያለየ ምርመራና አጥቂዎችን በመፈለግ ጥረት ላይ ሩሲያ እንድትሳተፍ ጥሪ ማድረጋቸውን ርዕሰ አንቀጹ ጠቁሟል። ቡድን ሰባት በሚል ስያሜ የሚታወቁት በኢንዱስትሪ የበለጸጉት ሀገሮች ቡድንም በጉዳዩ ላይ መግለጫ አውጥቷል። የዚህ ዘግናኝ የምረዛ ጥቃት ተጠያቂዎችን ለይቶ ለማወቅና ለፍርድ ለማቅረብ በሚደረገው ምርመራ የተሟላ ግልጽነት እንዲኖር መግለጫው ጠይቋል። ሩሲያ የኬሚካል መሳሪያ ውልን በሚመለከት የገባችውን ቃል ታሳቢ በማድረግ መስራት እንዳለባት ቡድን ሰባት ማሳሰቡን ርዕሰ አንቀጹ ገልጿል። ቡድን ሰባት አያይዘውም በተቃውሞ መሪ ናቫልኒ ላይ የተፈጸመው ጥቃት ሩሲያ ውስጥ በዲሞክራሲና በብዝሃነት ላይ የሚካሄደው ሌላ ትልቅ በደል ነው። ሩሲያ ዓለም አቀፍ ማህበረሰብ ላቀረበው ጥሪ የምትሰጠውን ምላሽ በጥብቅ መከታተሉን እንቀጥላለን ይላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም የቡድን ሰባት መግለጫን አስተጋብተዋል። እንዲህ አይነቱ ጥቃት ኬሚካል መሳሪያን መጠቀም የሚያግደውን ዓለም አቀፍ ውል ይጻረራል ብለዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው፣ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ያስተናገርኳችሁ ሰሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከኛ ጋር ሰላምሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ህይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።